Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ጉዳዮች መካከል
ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። ከመስከረም 25 በኋላ የሚካሄደው ምርጫ እኔ መራለሁ ቢል ለኢትዮጵያ ሕዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን።
የትግራይ ክልላዊ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ናቸው። ክልሉ በስልጣን ላይ ያለው የኢትዮጵያ መንግስት ህጋዊነቱ በቅርቡ ስለሚያበቃ የባላደራ መንግስት ይቋቋም ሲል ጠይቀዋል። ሙሉ ዘገባው በምሽቱ ይደመጣል።
በተለይ ባለፉት 10 ዓመታት ውስጥ ብዙ ሺህ ሰዎች የሚሳተፉባቸው ትላልቅ ስብሰባዎች ወደ ኢትዮጵያ መምጣት ችለዋል።
አቶ ነብዩ ለማ ናቸው። በኮቪድ-19 ቫይረስ ክፉኛ የተጎዳውን የንግድና የቱሪዝም ትርኢቶችን የማዘጋጀት ዘርፍ ለማነሳሳት እየተደረጉ ስላሉ ጥረቶች በምሽቱ ይነግሩናል። ሌሎች ዘገባዎችም ተካተዋል። ሳሙዚየም የምሽቱ አስተናባሪ ነኝ። ኤልያስ አስማረ ደግሞ መሰናዶውን ያቀናብራል። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። በኮሮና ቫይረስ ክፉኛ የተጎዳውን የቱሪዝም ዘርፍ መልሶ ገቢ እንዲያገኝና እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ-19 ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር በዛሬው ዕለት አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፉ 1 ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያም በሀገር አቀፍ ደረጃ በጅጅጋ ከተማ መስከረም 17 ቀን ዕለቱን ታከብራለች ተብሏል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። የኬንያ ፓርላማ አፈ ጉባኤ የሀገሩ አቃቢ ሕግ ዳኛ ፓርላማው እንዲበተን ያቀረቡትን ምክረ ሐሳብ ተቹ። የኬንያ ፓርላማ አፈ ጉባኤ ጀስቲን ሙቱሪ የኬንያ ጠቅላይ አቃቢ ሕግ ዳኛ ዴቪድ ማራጋ ፓርላማው እንዲበተን ለፕሬዝዳንት ኬንያታ ያቀረቡት ሐሳብ ትክክል አይደለም ብለዋል። ማራጋ የሀገሩ ፓርላማ በ2010 በስራ ላይ የዋለው የኬንያ ሕገ መንግስት አንቀጽ 27 የሚያስቀምጠውን ድንጋጌ በተግባር አላስፈጸመም በሚል ክስ ነው ኬንያታው ፓርላማው በ21 ቀናት ውስጥ እንዲበተኑ ምክረ ሐሳብ ያቀረቡት። ሚኒስተር ሙቱሪ ለሀገሪቱ ጋዜጠኞች ሲናገሩ ሐሳቡ ሚዛናዊነት ይጎድለዋል ብለዋል። የኬንያ ሕግ ባለሙያዎች ማህበር ፕሬዝዳንት ኔልሰን ሃቪ ግን የጠቅላይ አቃቤ ሕግ ዳኛ ያስተላለፉት ምክረ ሐሳብ ትክክል ነው ባይናቸው። ሚስተር ሃቪ ፓርላማው የተቀመጠውን ሕግ አለመተግበሩ ተጠያቂ ያደርገዋል ሲሉ አስታውቀዋል። በዚህ ጉዳይ ላይ ፕሬዝዳንት ኬንያታ ስለቀረበላቸው ምክረ ሐሳብ እስካሁን ድረስ የሰጡት ምላሽ አለመኖሩም ተገልጿል። ዘገባውን ያደረሰን የኬንያው ዘጋቢያችን ገልሞ ዳዊት ነው። ባለፈው ሳምንት ከዚህ ዓመት በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ የጸሎትና የአክብሮት ስነ ስርዓት እየተካሄደላቸው ነው። የዳኛ ጊንስበርግ አስክሬን ዛሬ ጠዋት ወደ ጠቅላይ ፍርድ ቤቱ ተወስዶ በዚያ በታላቁ አዳራሽ አርፎ ቤተሰባቸው፣ የጠቅላይ ፍርድ ቤት ዳኞች እንዲሁም የሥራ ባልደረቦቻቸው በተገኙበት የጸሎት ስነ ስርዓት እየተከናወነ ነው። በማስከተልም አስክሬናቸው በጠቅላይ ፍርድ ቤቱ ዋና መግቢያ በር ደጃፍ ላይ እንዲቀመጥ ተደርጎ ህዝቡ ዛሬና ነገ አክብሮቱን እየገለጸ እንዲሰናበት ይደረጋል። ተነገ ወዲያ አርብ ከመንገድ ባሻገር ወደሚገኘው ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ሂል ተወስዶ በክብር ያርፍና የተጠሩ እንግዶች የሚገኙበት የጸሎትና የስንብት ስነ ስርዓት ከተከናወነ በኋላ በመቀጠል ህዝብ እየተሰናበተ የሚያልፍበት ዝግጅት ይደረጋል። ባለፈው ሳምንት በ87 ዓመታቸው ያረፉት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ የቀብር ስነ ስርዓት የቀድሞው ፕሬዝዳንት ጆን ኤፍ ኬኔዲ እና ወንድሞቻቸው ስመጥር ሴኔተሮች ሮበርት እና ኤድዋርድ ኬኔዲ ሌሎችም ታዋቂ ሰዎች መቃብር በሚገኝበት በአርሊንግተን መካነ መቃብር በሚቀጥለው ሳምንት ይከናወናል ተብሏል። በዩናይትድ ስቴትስ በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ቁጥር በትላንትናው ዕለት 200,000 ገብቷል። ይህንኑ ምክንያት በማድረግ ትላንት በጎ ፈቃደኞች በመዲናዋ ዋሽንግተን በሚገኘው የዋሽንግተን ሃውልት ስር 20,000 ትናንሽ የዩናይትድ ስቴትስ ባንዲራዎችን ዙሪያውን ተክለዋል። እያንዳንዱ ባንዲራ በበሽታው ምክንያት የሞቱ 10 ሰዎችን መታሰቢያ እንዲሆን መሆኑም ተገልጿል። የተለያዩ የሃይማኖት መሪዎች በስፍራው በተከናወነው የጸሎት ስነ ስርዓት ላይ የተገኙ ሲሆን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤም ንግግር አድርገዋል። ይህ ሁሉ ሰው ለሞት እንዳይዳረግ መከላከል ይቻል ነበር ያሉት አፈ ጉባኤ ናንሲ ፔሎሲም አሁንም የሰው ሞት እንዳይከፋ ሳይንሱን እንከተል ሲሉ ተማጽነዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የትግራይ ክልላዊ መንግስት በስልጣን ላይ ያለው የፌዴራል መንግስት ህጋዊነቱ በቅርቡ ስለሚያበቃ የባላደራ መንግስት ይቋቋም ሲል ጠይቋል። ይህ ዘገባ ቆየት ብሎ ይደመጣል። ከዚያ በፊት ግን የተቀዛቀዘውን የንግድና የቱሪዝም ትርኢቶችን የማዘጋጀት ዘርፍ የሚያስቃኘው መሰናዶ ይደመጣል። በዓለም አቀፍ ደረጃ ኮቪድ-19 በከፍተኛ ሁኔታ ከጎዳቸው የንግድ ዘርፎች መካከል አንደኛው የንግድና ቱሪዝም ኤግዚቢሽኖችን ወይንም ትርኢቶችን የማዘጋጀት የሥራ ዘርፍ ነው። ሁኔታዎችን ደግሞ የከፋ የሚያደርገው ዘርፉ የአእምሮ ሀብት በመሆኑና ቋሚ ንብረት ሳያፈራ በማስታወቂያና በመርሃ ግብር ዝግጅት ላይ ብዙ ካፒታል የሚያፈስ መሆኑ ነው። በዚህም የተነሳ ከ2012 ግማሽ ዓመት ወዲህ ዘርፉ ያለ ስራ መቀመጡ ብቻ ሳይሆን ከኮቪድ-19 በፊት ወጪ ባደረጋቸው የስራ ማስኬጃዎች ገቢ ባለማስገኘታቸው ትልቅ ጫና እንደተጋረጠበት የኢትዮጵያ ኤቨንትና ኤግዚቢሽን አዘጋጆች ማህበር ፕሬዚደንትና የፕራና ፕሮሞሽን መስራችና ዳይሬክተር አቶ ነብዩ ለማ ለአሜሪካ ድምፅ ተናግረዋል። ኤደን ገረመው ዘርፉ ከኮቪድ-19 ጋር ተያይዞ ስለተጋረጡበት ችግሮች እንዲሁም በአዲስ ዓመት በምን መልኩ ስራ መጀመር ይችላል በሚለው ዙሪያ አነጋግራችኋለች። ተከታዩን ዘገባም ታስደምጠናለች።
ዓለም ላይ በርካታ ዘርፎች ያው ኮቪድ ኢምፓክት አድርጓቸዋል። ግን በትልቁ ጎዳቸው ከሚባሉ ሴክተሮች ውስጥ አንደኛው የኢቨንት እና ኤግዚቢሽን ኢንዱስትሪ ሙሉ ለሙሉ ስራው እንዲቆም ነው የሆነው። ልክ የኮቪዱ ኬዝ እንደመጣ ስኬጁል ተደርጎ የነበሩ ኢቨንቶች ወይ ካንስል ሆነዋል ወይ ፖስትፎንድ ሆነዋል። እዚህ ሲሰራባቸው የነበሩ ፕሮግራሞች ሁሉ ተቋርጠዋል። ድርጅቶቹም ከዛ በኋላ ብዙዎቹ ስራ እየሰሩ አይደሉም። በክፉኛ ተመታቸው ኢንዱስትሪዎች ውስጥ አንዱ ነው። ኢትዮጵያም ተመሳሳይ ሁኔታ ነው።
አቶ ነብዩ ለማ ባለፈው 10 ዓመት ውስጥ የሆቴልና ኢቨንት ዘርፍ እጅጉን እያደገ የመጣ ዘርፍ መሆኑን አስታውሰው አዲስ አበባ ከሚመጡ ቱሪስቶች 65% የሚሆኑት ለስብሰባና ለተለያዩ ዝግጅቶች የሚመጡ እንደነበሩም በመግለጽ የዓለም አቀፍ ስብሰባዎችና ኢቨንቶች ድል በኢትዮጵያ መፈጠሩ የሆቴሎችና ሌሎች በዚሁ ሰንሰለት ላይ ያሉ የንግድ ስራዎችም እንዲያድጉ ኢንዱስትሪው ትልቅ ሚና እንደተጫወተም እንዲህ ያስረዳሉ።
በተለይ ባለፉት 10 ዓመታት ውስጥ ብዙም ባይሆኑ የተወሰኑ የሚባሉ ብዙ ሺህ ሰዎች የሚሳተፉባቸው ትላልቅ ስብሰባዎች ወደ ኢትዮጵያ መምጣት ችሏል። በኤግዚቢሽን ደረጃን ስንወስደው በፊት ከነበረው አሁን በየአመቱ አዳዲስ ኤግዚቢሽኖች፣ አዳዲስ ትሬድ ፌሮች፣ በአገር ውስጥ ድርጅቶችም በውጭ ሀገር ድርጅቶች የሚዘጋጁ ኤግዚቢሽንና ትሬድ ፌሮች እየበዙ መጥተዋል። በቁጥር ባስቀምጥልሽ እኛ 2007 ላይ ወደ ኢንዱስትሪው ስንገባ በስፔሻላይዝ ትሬድ ፌሮች ወይም በአንድ ዘርፍ ላይ ትኩረት አድርገው የሚሰሩ የነበሩ ትሬድ ቁጥር 3 ነው። በቃ የኮንስትራክሽን፣ የአውቶሞቲቭ እና የአበባ ኤግዚቢሽኖች ብቻ ነበሩ። አሁን ላይ ከ20 በላይ የሆኑ ስፔሻላይዝ ትሬድ ፌሮች። ኢንዱስትሪው እያደገ ነው ማለት እንችላለን። በአጠቃላይ ሴናሪዮ ስናየው ለምን ለቱሪዝም ሴክተሩ አስተዋጽኦ የሚያደርገውም ነገር ትልቅ ነው። ቱሪዝም ሴክተሩ ደግሞ በየአመቱ ለኢኮኖሚ ኮንትሪቢዩት እያደረገ ያለው የውጭ ምንዛሪ እንዲሁም ወደ ሀገር ውስጥ እንዲመጣ እየተደረገ ያለው የውጭ ዜጋ ቁጥርም እየጨመረ እንዲመጣ ማድረግ ይችላል። በእኛ ሀገር ደረጃ እስካሁን ድረስ የተሰራ ጥናት የለም። አልፎ አልፎ ግን የተቀመጡ የዳሰሳ ጥናቶች አሉ። ምሳሌ ሳባ የሆቴል አሶሴሽን የሰራው የዳሰሳ ጥናት ነበር። እነሱ ያስቀመጡት መረጃ የሚያሳየው አዲስ አበባ ከሚመጡ የውጭ ሀገር ዜጎች ውስጥ ከ65-70% የሚሆኑ የሚመጡ የቢዝነስ ቱሪስቶች መሆናቸው ነው። ኢኮኖሚ ላይ የሚፈጠረውን ተጨማሪ ገቢ ለሴክተሩ ማደግ ተጨማሪ ትኩረት እንዲሰጠውም እገዛ አድርጓል። የሆቴሎቹ ቁጥር እየጨመረ ከአሜሪካ ተያይዞ እና ዲማንዱ አሁንም ያለ ስለሆነ፣ ሌላው ደግሞ በትራንስፖርት ኢንዱስትሪው ምንድነውስ እነዚህ ሰዎች እንግዲህ በርካታ ሰዎች ወደ ኢትዮጵያ ያመጣሉ ስንል ከሚመጡትን ሰዎች በብዛት የሚያጓጉዘው የኢትዮጵያ አየር መንገድ ነው። ስለዚህ ለኢትዮጵያ አየር መንገድ የተጓዦች ማደግም የኢንዱስትሪው ተጽዕኖ አሳድሯል ብለን ማሰብ እንችላለን።
አቶ ነብዩ ከዚህ ቀደምም ኢንዱስትሪው ትልልቅ ተግዳሮቶች እንደነበሩበት ገልጸው ኮቪድ-19 ደግሞ ጫናዎቹን እንዳከበዳቸው እንዲህ ያስረዳሉ።
ሽንና ኢቨንት ኢንዱስትሪው ትኩረት ተሰጥቶ ሪኮግናይዝ ተደርጎበት እየተሰራ አልነበረ። በስብሰባዎችም ሲባል በብዛት የሚወሰዱት እነዚህ ስብሰባዎች አህጉር አቀፍ የሆኑ ስብሰባዎች ወይም ደግሞ መንግስት ኢንቮልቭ ያደረግባቸው ዓለም አቀፍ ስብሰባዎች ናቸው እንጂ በፕራይቬት ሴክተሩ የሚዘጋጁ ስብሰባዎች ላይ የነበረው እውቅናና እገዛ ሰፊ አልነበረም እና ብዙ ተግዳሮቶች ነበሩት። ኮቪዱ ሲመጣ ደግሞ ችግሩ የተፈጠረው ምንድን ነው? ሰዎች የሚሰበሰቡበት ቦታ በመሆኑ ኢሚዲየትሊ ከተወሰኑት ውሳኔዎች መካከል ኢቬንቶች እንዳይካሄዱ የሚለው ነው። አይካሄዱ መባሉ ደግሞ አዘጋጆቹም ላይ በስቴት ሰንሰለቱ ያሉትን በሙሉ የጎዳበት ሁኔታ ነው ያሉ። የሰለጠነው ዓለም ላይ ያሉት ኢቭን አንዳንድ ታዳጊ ሀገራት ላይም በተለይ ያው ዘመኑን በዋጀ መልኩ የኢንተርኔት ፋሲሊቲያቸው ጠንካራ የሆኑባቸው ሀገር ውስጥ ላይ ወዲያውኑ ወደ ቨርቹዋል የተቀየረበት ሁኔታ አለ ኢቨንቶቹ አንዳንዶቹ። ኢትዮጵያ ባለው ነባራዊ ሁኔታ ግን የኢንተርኔት ፔኔትሬሽን ሬቱ ስቲል ገና ነው። ኢቨን የተዘጋጁ ትንንሽ የሚባሉ መድረኮችም ላይ ያጋጠሙ የቴክኒካል ችግሮች አሉ እና ብዙ ደፍረን ብዙዎቻችን ወደዛ ኢቨንቶቹን መቀየር የቻልንበትም ሁኔታ የለም እና ተግዳሮቱ ብዙ ነው። ኢቨን ከተግዳሮቱም አልፎ በጣም ብዙ ድርጅቶችን ከገበያ ውጭም አድርጓል። ኮቪድ ያመጣውን ችግር ተቋቁመው መዝለቅ ባለመቻላቸው ምክንያት ኢቨን ተቋቁመው ያሉትን ድርጅቶች የምንላቸው ወደፊት ቀጣይነታቸው ላይ ትልቅ ጥያቄ ምልክት ያለበት ሁኔታ ነው ያለው። አንዳንዶቹ ድርጅትም እንዳያፈርሱ ያው የአስቸኳይ ጊዜ አዋጁ ይገድብም ስለነበረ በሚችሉት አቅም ተበድረውም ተለቀተውም ከሰራተኞቻቸው ጋር ተስማምተውም የቆዩ ድርጅቶች አሉ። ከዚህ በኋላ ግን ያንን ይቀጥላሉ ወይ? አሁን አስቀዳጅ የነበረው ሁኔታ ስላለፈ እንግዲህ አሁን ስላልቀጠለ አስቸኳይ ጊዜ አዋጁ እነዚህ ድርጅቶች ተቋቁመው ይቀጥላሉ ወይ የሚለው አሳሳቢ ጉዳይ ነው።
አቶ ነብዩ ይህ የኢቨንትስ እና የኤግዚቢሽን ዘርፍ ወደ ስራ እንዲመለስ 10 ተቋማትን ያካተተው የኢቨንትስ እና ኤግዚቢሽን ማህበር የመምሪያ ጽሑፍ አዘጋጅቶ ለቱሪዝም ሚኒስቴር ማስገባቱ ነው።
ቀደም ብለን አንዱ አሳሳቢ ጉዳይ ስለሆነ ይህንን ጉዳይ ሰርተንበት በዓለም አቀፍ ደረጃ ያሉትን ተሞክሮች ወስደን በኢትዮጵያ ደረጃ ደግሞ እንዴት ማድረግ ይቻላል የሚለውን ነገር በደንብ ተነጋግረን አቅርበናል። በመንግስት ደረጃ በቱሪዝም ሚኒስቴር ስር ኮቪዱ ባለበት ሁኔታ ኢቨን ስቴት ኦፍ ኢመርጀንሲውን ሳያልቅ በፊት ስቴት ኦፍ ኢመርጀንሲውን ባለበት ሁኔታ ከዛም በኋላ ያው ከዚህ በኋላ ከኮቪድ ወት በኋላ ነገሮች ወደ ነበረበት ይመለሳሉ ተብሎ ስለማይጠበቅ በምን መልኩና መስፈርት ኢቬንቶች መካሄድ አለባቸው የሚለውን መመሪያ ሰርተን አቅርበናል ለመንግስት።
ዘርፉን ለማነቃቃትም ከገንዘብ አቅም ጋር በተያያዘም የግብር ፎይታና ከባንኮች ከማስያዣ ነፃ የሆነ ብድር እንዲመቻችላቸው መጠየቃቸውንም ይገልጻሉ።
ኢቬንቶቹን ለማዘጋጀት በምንሄድበት ወቅት ኢቬንቶቹን ፕሮሞት ለማድረግ የኢቬንቶቹን ዝግጅት ለማከናወን ተብሎ ብዙ ስራዎች ነው የሚሰራው፣ ብዙ ወጪዎችን አውጥተን ከዛ ጋር ተያይዞኛውን ገቢ ብቻ ሳይሆን የቀረብን ያወጣነውን ወጪ ሙሉ ለሙሉ ኪሳራ ነው ኢቬንቶቹን ለማዘጋጀት ስለሚሄድንባቸው ሂደቶች። አንዱ የጠየቅነው ነገር ከዛም በፊት የተወሰኑ ወራቶችን ወደኋላ ሄዶ ከዚህም በኋላ ደግሞ ከ2013 ግማሽ ድረስ ቢያንስ ግብሮች እና ታክሶች ቢነሱ የሚል አንድ ጥያቄ ጠይቀናል። ሌላኛው ደግሞ የገንዘብ አቅርቦት በብድር ቢመቻች ያለ ኮላተራል ዋስትና የሚመቻችበት ሁኔታ ቢኖር ለምን የስራው ጸባይ አሴት ወይም ሀብት እንድናፈራ የሚያደርጋል። አገልግሎት ኢንዱስትሪ ነው የምንሰጠው። የሌሎች ድርጅቶችን ወይም የአዳራሾችን ተጠቅመን ነው የምንሰራው። እዚህ አዘጋጆች የላቸው ለባንክ ዋስትና ሊያስይዙት ሀብት የላቸው ገንዘብ ተበድረው ለማግኘት የሚያስችል። ስለዚህ ከዛ አንጻ እሱን ተመልክተው መንግስት ከዋስትና ውጭ የሆነ ገንዘብ ብድር ማግኘት የሚችልበት ነገር እንዲኖርም ጠይቀናል።
አቶ ነብዩ ለማ ሲያጠቃልሉም የኢቨንትስ እና ኤግዚቢሽኑ ዘርፍ በሀገሪቱ ምጣኔ ሀብት ላይ ትልቅ ሚና የሚጫወት መሆኑን ጠቅሰው ለዘርፉ ትኩረት እንዲሰጠው አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የሕዝብ ተወካዮች ምክር ቤት 6ኛ ሀገራዊ ምርጫን እንዲካሄድ ያስተላለፈው ውሳኔ በሕገ ወጥ መንግስት እንዲተገበር የታቀደና ተቀባይነት የሌለው ነው ብሏል የትግራይ ክልላዊ መንግስት። የክልሉ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ለቪኦኤ እንደተናገሩት አሁን በስልጣን ላይ ያለው መንግስት ሕጋዊነቱ ከመስከረም 25 በኋላ ስለሚያበቃ ቅቡልነት ያለው ምርጫ ለማካሄድ ባላደራ መንግስት መቋቋም አለበት ብሏል። ሙሉጌታ ጽባ
የህዝብ ተወካዮች ምክር ቤት ትናንት ባካሄደው 5ኛ ዘመን 4ኛ አስቸኳይ ስብሰባው 6ኛ ጠቅላላ ሀገራዊ ምርጫ የዓለም ጤና ድርጅትና የጤና ሚኒስቴር ባስቀመጡት ምክር ሀሳብ መሰረት ኮሮና ቫይረስ በመከላከል ምርጫውን ማከናወን እንደሚቻል የቀረበ ውሳኔ አጽድቋል። በምርጫው ጉዳይ የትግራይ ክልል መንግስት አቋም ለአሜሪካ ድምጽ የተናገሩት የክልሉ የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳም ውሳኔው ትክክል አይደለም በማለት ተቃውመውታል። ምርጫው መካሄድ የነበረበት የተመረጠው መንግስት 5 አመት ሳይሞላው ነው። ሆኖም ግን የህገ መንግስት ትርጉም በማለት ምርጫው ያላግባብ ቀድሞ ተራዝመዋል ብለዋል። ለዚህም ነው የትግራይ ክልል የራሱን መንግስት ህጋዊነት ለማስቀጠል ምርጫ ያካሄደው በማለት ገልጸዋል። አሁን ምርጫው ለማካሄድ የተወሰነው የትግራይ ክልል ምርጫ በስኬት በመጠናቀቁ እንዲሁም በተለያዩ ሀገሪቱ አካባቢዎች በመንግስት ላይ ህዝብ ተጽዕኖ እያሳደረ በመሆኑ እንጂ የህዝብ ሉዓላዊነት ለማክበር አይደለም ብለዋል።
በትግራይ ውስጥ የተካሄደው ምርጫ ለዓለም ህዝብ ብዙ ትምህርት ያስተላለፈበት ሁኔታ ስለነበረ ለምን ነው እንደ ሀገር ይህንን ምርጫ የማይካሄደው የሚለውን ነገር ብዙ ከዛም የሚነሱ ውጥረቶች ነበሩ። ለዚህ ለፌዴራል መንግስቱ የተቆናጠጠው ኃይልም ፈታኝ የሆነበት ይሄ ጉዳይ ነው ማለት ነው። አሁን የወሰነው ውሳኔ በአምስት ዓመት ውስጥ ጊዜ በማይካሄድ ምርጫ ላይ ከዛ በኋላ አሁን ስለወሰነው ተብሎ ከዛ በኋላ የሚካሄድ ምርጫ ይህ ህገ መንግስታዊ ነው? ይህ ህገ መንግስታዊ በሆነ የሚያካሄድ አካል ደግሞ ምርጫው ህጋዊ ነው ወይም የህዝብ ተአማኒነት ያረጋገጠ ነው፣ ግልጽ ነው፣ ዲሞክራሲያዊ ነው፣ ፍትሃ ነው ምርጫው የሚለውን ነገር ሊመጣ አይችልም። ስለዚህ ይህ ህገ መንግስታዊ የሆነ አካል ነው የሚመራው ይህ ምርጫ። ይህ ህገ መንግስታዊ የሆነ አካል ደግሞ ይህንን ምርጫ ሊመራው አይገባም ነው የኛ ጥያቄ።
የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ነው ምርጫው ካሁን በፊት የተራዘመው? አሁን ኮሮና አስጊ አይደለም እየተባለ ነው ወይ ብለው ይጠይቃሉ። የማራዘምም ይሁን አሁን ምርጫውን ይካሄዳል ማለት ለህዝብ የማጭበርበር ሂደት ነው በማለትም ከሰዋል ወይዘሮ ሊያም። ኃላፊዋ ሲናገሩም የፌዴራል መንግስት መራዘም የማይገባውን ምርጫ አራዝመዋል፣ አሁን ደግሞ በህዝብ ተወካዮች ምክር ቤት የተወሰነው ውሳኔ በህገወጥ መንግስት እንዲተገበር የታቀደ ተቀባይነት የሌለው ነው ብለዋል። አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም 25 በኋላ ያበቃል በማለትም ገልጸዋል።
ቀነ ገደቡ ያለፈ ምርጫ ነው እየተካሄደ ያለው። ምክንያቱም አሁን ያለው መንግስት እንግዲህ አጠቃላይ ጊዜውን ሊያበቃ ማለት ነው። ኤክስፓየር የሚያደርግበት ቀን 13 ቀን ብቻ ነው የቀረው። ከመስከረም 25 ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። አሁን አስወስኛለሁና ከዛ በኋላ የሚካሄድ ምርጫ ከመስከረም 25 በኋላ የሚካሄደው ምርጫ እኔ እመራለሁ ቢል ለኢትዮጵያ ህዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። ምክንያቱም የኢትዮጵያ ብሔር ብሔረሰቦች ህዝቦች ይሁንታ የሰጡት ለአምስት ዓመት ብቻ ነው። ከአምስት ዓመት በኋላ ሁሉም እኩል ነው በዚህ ሀገር ያሉ ሁሉም ኃይሎች።
ሀገሪቱ ከመፍረስ ለማዳንና ህጋዊና ቅቡልነት ያለው ምርጫ እንዲኖር የባላደራ መንግስት መቋቋም አለበት የሚል የመንግስታቸው አቋም መሆኑም ተናግረዋል።
ምርጫ አካሄዳለሁ ስላለም ዝም ብሎ ዝው ተብሎ የሚገባ አይደለም። የራሱ ሂደቶች አሉ። እነዚህ ሂደቶች ለማስኬድ የሚያስችል ማን ነው የሚያስኬደው የሚለውን ነገር ገለልተኛ የሆነ አካል፣ ምክንያቱም ከዚህ በኋላ መንግስት የሚባል የለም። ከመስከረም 25 የሚባለው ኦፊሻል የሚታወቅ በኢትዮጵያ ብሔር ብሔረሰቦችና ህዝቦች የተመረጠ መንግስት የለም። ይሄ በሌለበት ማን ነው የሚያስኬደው የሚለውን ነገር ቀጣይ ሌላ መመለስ ያለበት ጥያቄ ነው የሚል እምነት ነው ያለን። ስለዚህ አጠቃላይ ማነው ገለልተኛ በሆነ አካል መካሄድ አለበት ከተካሄደ ባላደራ መንግስት መቋቋም አለበት ይሁሉም ብሔር ብሔረሰቦች የተዋቀረ የሸንጎ መቋቋም አለባቸው እነዚህ ከተቋቋሙ በኋላ ገለልተኛ በሆነ መንገድ ምርጫውን መካሄድ አለበት እንጂ ህገወጥ በሆነ አገባብ ምርጫ ራዝማለሁ ብሎ አላስፈላጊ በሆነ መንገድ ሂዶ የህገ መንግስት ትርጉም ማይሰጥበት ትርጉም ሰጥቶ ምርጫ ላለማካሄድ ያጭበረበረ ምርጫ ያራዘመ አካል ተመልሶ ደግሞ አሁን ለራሱ ስጋት ሲሆንበት አጠቃላይ አገሪቷን ወደ ጫፍ መበታተን ካደረሰ በኋላ የዚች አገር እጣ ፈንታ ወደ እልቂትና ወደ ብተና ካደረሰ በኋላ ተመልሶ ደግሞ እሱ ህገ መንግስታዊ ለመምሰልና ህገ መንግስታዊ በሆነ መንገድ ምርጫ እናካሄዳለን የሚልበት ሞራል መስብና ያለው አሁን ያለው በስልጣን ላይ የተቆናጠጠው ቡድን የሚል ነው እምነት ያለው
ለወይዘሮ ሊያም ህወሓት ጨምሮ በክልሉ የሚገኙ ፓርቲዎች የፌደራሉ መንግስት በሚያዘጋጀው ምርጫ ይሳተፋሉ ወይ ብለን ጠይቀናቸው ምርጫው ህጋዊ አይደለም ነገር ግን በምርጫ የመሳተፍ ጉዳይ የሚወሰነው በፓርቲዎቹ በራሳቸው ነው ሲሉ ምላሽ ሰጥተዋል ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ
አድማጮች የትግራይ ክልላዊ መንግስት ስለቀረበው የባላደራ መንግስት ይቋቋም ጥያቄና ተያያዥ ጉዳዮች የተሰጠው ምላሽ የሚመለከተ ዘገባ ከሶስት ሰዓት ጀምሮ በሚሰማው ስርጭት ይደመጣል። አሁን ወደ ሌላ ዘገባ እንሻገር። ፕሬዚደንት ትራምፕ የሀገር ፍቅር ትምህርትን በዩናይትድ ስቴትስ ትምህርት ቤቶች ለማበረታታት እቅድ እንዳላቸው በቅርቡ አስታውቀዋል። ህጻናትን አሜሪካን ዘረኛ ሀገር አድርጎ ከሚያት የግራ ዘመመው ሰበካ ለማዳን እንደሚፈልጉም ተናግረዋል። የፕሬዚደንት ትራምፕ ሐሳብ በመጪው ህዳር በሚደረገውና ሁለቱም እጩዎች የተለያዩ አቋሞች በያዙበት የዘር ፍትህ ላይ ያነጣጠረ አዲስ የጋለ ክርክር መነሾ ሆኗል። የፓትሲ ውዳክስዋራን ዘገባ በመቀጠል እናሰማችኋለን። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እምነት በአሜሪካ እየተከሰተ ያለው ማህበራዊ አለመረጋጋት መንሾ ወደ መማሪያ ክፍሎች ያመራል። የግራ ክንፍ ውጥና ስርዓት አልበኝነት አስርተ ዓመታትን ያስቆጠረ የግራ ክንፍ የትምህርት ቤቶቻችን ውስጥ አስተምሮት ቀጥተኛ ውጤት ነው ያሉት ትራምፕ የታሪክ ትምህርት ስርዓታዊ ዘረኝነትና አገሪቱ በቀደመ ታሪኳ በባሮች ጉልበት ላይ የተመሰረተች መሆኗን የሚመለከቱ ውይይቶችን ማካተት አለበት ለሚለው ጥያቄ ትራምፕ በቅርቡ ትምህርት ቤቶች ተማሪዎች በራሳቸው ታሪክ የሚያፍሩ እንዲሆን ለማድረግ አሜሪካ ክፉና ዘረኛ ሀገር መሆኗን እያስተማሩ ይገኛሉ ብለዋል። ሁኔታውንም ህፃናትን መበደል አድርገው ተርጉመውታል። እያንዳንዱን ጉዳይ በዘር መነጽር በመመልከት አዲስ የመድሎ ስርዓት መፍጠር ይፈልጋሉ። እሱ እንዲፈጠር መፍቀድ የለብንም። ምንም እንኳን በፈቃደኝነት ላይ የተመሰረተ የታሪክ ትምህርትን የሚመለከት መመሪያ ቢኖርም የትምህርት መርሃ ግብሮች ግን በግዛቶች የሚወሰኑ ናቸው። አሁንም ግን ፕሬዚደንት ትራምፕ የሀገር ፍቅር ትምህርት የሚሉትን ትምህርት ቤቶች መልሰው እንዲያስተምሩ ይፈልጋሉ። ሪች ሚለር የቫንደርቤልት ዩኒቨርሲቲ የዘር ፍትህ ትምህርት መምህር ናቸው። የሀገር ፍቅርን ማስተማር ይቻላል ብሎ ማሰብ በራሱ አስቂኝ ነው። እውነታን የሚያሳይ የትምህርት መርሃ ግብርና እድል ያስፈልገናል። እውነታው የሚያሳየው ዘረኝነትን በሀገሪቱ ውስጥ ለመግታት በሚደረገው ፍልሚያ ብዙ ስራ እንደሚጠበቅብን ነው ያሉት። እሳቸው የትምህርት ቤቶች መርሃ ግብሮች የባሪያ ንግድ፣ የመብት ትግሎችና ዘረኝነትን በአሁኑ የአሜሪካ ማህበረሰብ ላይ የተዉትን ውጤት የሚመለከቱ ውይይቶችን ማካተት አለባቸው ይላሉ። በሀገሪቱ ተቃውሞ በቀጠለበት በአሁኑ ሰዓት የዘር ፍትህ የመጪው ህዳር ምርጫ ማዕከላዊ ማጠንጠኛ ጉዳይ ነው። ትራምፕ የጥቁሮች ነፍስ ዋጋ አለው የሚለውን እንቅስቃሴ የጥላቻ ምልክት ሲሉ ጠርተውታል። ስርዓታዊ ወይንም ተቋማዊ ዘረኝነት መኖሩንም አይቀበሉ። ዲሞክራቱ ፕሬዚዳንታዊ እጩ ጆ ባይደን ግን ሙሉ በሙሉ የተለየ እይታ አላቸው። የዚች ሀገር የቀደመ ኃጢአት ምልክት በሀገራችን ዛሬም ላይ ይታያል። እኛም ገሸሽ አድርገነዋል። በየዕለቱ በሌሎች ሺህ ተግባራት ተጠምደን በዕለታዊ ሕይወታችን ገፍተናል። ሆኖም ኃጢአታችን በዚሁ አለን ያሉት የሀገር ፍቅር ትምህርትን ለመመለስ ትራምፕ የ1776 ኮሚሽን የተሰኘ መፍጠር ይፈልጋሉ። ዓመተ ምሕረቱ የአሜሪካ ቅኞች ከእንግሊዝ ነፃ መሆናቸውን ያወጁበት ዓመት ነው። አብራችሁን ስላመሻችሁ በእጅጉና አመሰግናለን። ኤልያስ አስማረ በድምጽ ቅንብር፣ ትዝታ ብላቸው በመርሃ ግብር አርትኦት፣ እኔ ሀብታሙ ስዩም ደግሞ መሰናዶውን በመምራት እስካሁን ድረስ አብረን ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።